የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
እኛ የምንሸጠው ስራዋን ይሉታል። በተለያዩ አይነት ዲዛይን አድርገን ወገብ ላይ ማሰር የምትችላቸው የኢትዮጵያ ፊደል ያለበት አለን። የኢትዮጵያ ባንዲራ ያላቸው በፊት በቦብ ማርሌ ዲዛይን ነበር የምንሰራ። አሁን ግን የራሳችን ንጉሶቻችን እንደሰሩ ታሪክ ለማስተዋወቅ ለህፃናቶች ማስተማሪያም ይሆናል፣ እንዲሁም ለቤት ጌጥም ይሆናል።
ዘራፍ ተሰማ ጋር ነው አይዲያ። ከሃይ ስኩል መጣ ሂሳብ ነበረ። ዘራፍ ዳካ
መደክሳ ሄልት ሰርቪስስ ይባላል፣ ወይም ኤምኤችኤስ። ለኢትዮጵያም እየተመላለስኩ ይህንን ችግሮች በማይበት ጊዜ ይሄንን ነገር እንደገፋበትና ህዝቤን ማገለብልግበት ማገኝበት መንገድ መስሎ ስለታየኝ እና የሚያስፈልግ ነገር መስሎ ስለታየኝ በዛ ቀጥየበታል።
ከሳምንቱ ትዕይንት ድምጾች ውስጥ ናቸው። 31 ቡድኖች፣ ብዙ ሺህ ኪሎ ሜትሮች፣ አያሌ ሺህ ኢትዮጵያውያን፣ ቀለም ብዙ ትዕይንቶች። 32ኛው ዓመታዊ ኢትዮጵያውያን የእግር ኳስና የባህል ትዕይንት ዘንድሮም ኢትዮጵያውያንን ከያሉበት አሰባስቧል። ክረምቱ ግም ሲል ይንደረደራል ንጉሴ አክሊሉ በዛሬው ጉት ግጥም የተሰኘ ዝግጅቱ። ሌሎች በርከት ያሉ ቅንብሮችንም ይዘናል። የአክብሮትና የናፍቆት ሰላምታችን እናስቀድም። መሆኑን እንደምን አመሻችሁ እንደምን ሰነበታችሁ ክቡራትና ክቡራን የራዲዮ መጽሔት ታዳሚዎች፣ ከዛሬ እሁድ ሰኔ 28 2007 ዓ ም ዝግጅታችን ጋር የቴክኒክ አቀናባሪን ቴሌላይን ባክን ይዤ የራዲዮ መጽሔት ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነኝ። አዲሱ አበበ ዛሬ የለም። ከረፍት መልስ ታዲያ በቀጣዩ የራዲዮ መጽሔት ታገኙታላችሁ። እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ አንዱን ቢዘል በሳምንቱ ከሰዓቱ የዓለም ዜና በኋላ እመለሳለሁ።
እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳነች ፍስሐዬ ነኝ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ከቅርብ ጊዜያት ወዲህ ከኢራን ጋር የኒውክሌር ፕሮግራም ስምምነት ላይ ለመድረስ በቪየና ሲደረግ የቆየው ጥረት ሐቀኛ መሻሻል ታይቶበታል። ይሁንና ተደራዳሪዎቹ በብዙ ወሳኝ ነጥቦች ላይ መድረስ ያለባቸው ደረጃ ላይ ገና አልደረሱም ብለዋል። ዩናይትድ ስቴትስ ከኢራን ጋር ጥሩ ውል ብቻ ነው ለማድረግ የምትፈልገው፣ ካልሆነ ግን ቢቀር ይሻላል ሲሉም አክለውበታል። የኢራን የውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ ተደራዳሪዎቹ ወገኖች ይህን ያክል ወደ ስምምነት ተቃርበው አያውቁም ካሉት ጋር ጆን ኬሪ እንደሚስማሙ አምነዋል። ይሁንና ገና ብዙ ያልተፈቱ ነገሮች አሉ ብለዋል። የስድስቱ ተደራዳሪ ሀገሮች የውጭ ጉዳይ ሚኒስትሮች ለመጪው ማክሰኞ ካስቀመጡት ቀነ ገደብ በፊት ከኢራን ጋር ሊደረግ ስለሚችል ስምምነት የመጨረሻ ግፊት ለማድረግ ወደ ቪየና እየተመለሱ ነው። ግሪስ ውስጥ ከ19ኙ የዩሮ ገንዘብ ተጠቃሚ ሀገሮች በአባልነት ለመቀጠል ወይም ላለመቀጠል እንዲሁም በሀገሪቱ የኢኮኖሚ መጻኢ ዕድል በሚወስነው ጉዳይ ላይ ሲካሄድ የዋለው የህዝበ ውሳኔ ምርጫ አብቅቷል። ውጤቱ በቀጣዮቹ ሰዓታት ውስጥ ይታወቃል ተብሎ ይጠበቃል። የህዝበ ውሳኔው ምርጫ ከመካሄዱ በፊት የተደረጉ ሁለት የድምፅ መለኪያ ሰንጠረዦችና ሶስት ጥናቶች ተጨማሪ ብድር ለማግኘት ሲባል ዓለም አቀፍ አበዳሪዎች ያቀረቡትን ተጨማሪ የቁጠባ እርምጃን ግሪኮች በጥቂት አብላጫ እንዳልተቀበሉት ያመላክታሉ። የግሪስ ጠቅላይ ሚኒስትር አሌክሲስ ሲፕረስ ህዝቡ አሉታዊ ድምፅ እንዲሰጥ ሲቀሰቅሱ መንግስት ከአበዳሪዎች ጋር የተሻለ ድርድር ለማድረግ ያስችለዋል ብለው ነበር። የአውሮፓ መሪዎች ግን ግሪኮች አሁንም አይሆንም የሚል ድምፅ ከሰጡ ሀገሪቱ ከዩሮ ቀጠና በመውጣት ከአውሮፓ ጋር የፖለቲካ ፍች ለማድረግ ፈልጋለች ማለት ነው ባዮች ናቸው። ግሪስ ባለፈው ሳምንት የ1.8 ቢሊዮን ዶላር ዕዳ ለዓለም አቀፍ የገንዘብ ድርጅት መክፈል እንዳቃታት የሚታወቅ ነው። የናይጄሪያው ፕሬዚደንት መሐመዱ ቡሃሪ ሙስሊም ማህበረሰብ ጽንፈኛው እስላማዊ ቡድን ቦኮ ሐራም የሚያካሄደውን ግድያ እንዲያወግዝ ጥሪ አድርገዋል። ፕሬዚዳንቱ ትላንት ይህን ያቀረቡት የሮማዳን ወር ከተጀመረበት ጊዜ አንስቶ በቦርኖ ክፍለ ሀገር የአጥፍቶ መጥፋት ጥቃት እየተባባሰ ከሄደ በኋላ ነው። ፖሊስ እንደሚለው ቦኮ ሐራም በቅርቡ ከማይዱጉሪ ከተማ ወጣ ብሎ በሚገኝ ቦታ ላይ ጥቃት ከከፈተ በኋላ ከዛ የሸሹ በነበሩት ሰዎች መሀል አጥፍቶ ጠፊ ሴቶች ቦምቦች አፈነዱ። ዛባር ማሪ በተባለው መንደር ባለፈው አርብ በተካሄደው ጥቃት በርካታ ሰዎች እንደተገደሉ ባለሥልጣኖች ተናግረዋል። በሌላ ዜና ደግሞ የአንጋፋ ሙስሊሞች ብሔራዊ ሊቀመንበር መንግስት ግጭቱን ለማርገብ ከቦኮ ሐራም ጋር የመደራደር ሐሳብ እንዲያቀርብ መክረዋል። የናይጄሪያ ፕሬዝዳንት ቃል አቀባይ ከአማጽያኑ ጋር መደራደሩን እንደማይጠሉ አስታውቀዋል። በዩናይትድ ስቴትስ የሚመራው ጥምረት ትላንትናና ዛሬ በመስራቅ ሶሪያ ባካሄደው የአየር ጥቃት በትንሹ 23 እስላማዊ አማጽያን ተገድለዋል፣ በርካታ እንደቆሰሉ ታውቋል። ጥምረቱ ዛሬ ማለዳ ባወጣው መግለጫ የአየር ድብደባው ኢላማ ያደረገው በራካና አካባቢ እስላማዊ መንግስት ነኝ የሚለው ቡድን መጓጓዣ መስመር አድርጎ የሚጠቀምባቸው ቦታዎች እንደሆነ ገልጿል። የጥምረቱ ቃል አቀባይ ሌተና ኮሎኔል ቶማስ ግሌራን የአየር ድብደባ የተካሄደው አማጽያኑ በመላ ሶሪያና በኢራቅ ወታደራዊ አቅርቦቶችን ለማንቀሳቀስ ያላቸውን እድል ለመንፈግ ነው ብለዋል። የሞቱት ሰዎችን ቁጥር ያወጣው ብሪታንያ ሆኖ የሶሪያን ጉዳይ የሚከታተለው የሶሪያ የሰብአዊ መብት ቡድን ነው። ከጽንፈኛው አማጺ ቡድን ጋር የተሳሰረ ድረገጽም የአየር ድብደባ እንደተካሄደ ገልጾ 10 ሰዎች ተገድለዋል፣ በርካታ ቆስለዋል ይላል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
አልሞታለኝ በስራው ላይ ልፈላሰፍ ቅኔ ልቀኝ ግጥም ልጽፍ ቸኩያለሁ አልሞት ብሎኝ የማደንቀው ሰው ነበረኝ ሳይሞትማ ሳይቀበር ስሙን ማንሳት እሱን ማክበር መስሎ ታይቶኝ ልምድ መስበር የማደንቀው ሰው ይያለኝ ልጽፍለት ግን ቸገረኝ አቤት ውቀት አይቆመና ብልህ ደፋር ቆራጥ ጀግና ሃይማኖቱን አጠንካሪ ደግ ለጋስ ሰው አክባሪ ብየልለው ቸኩያለሁ አልሞት ብሎኝ ታሞያየሁ ዛሬ ቢያጣ ዛሬ ቢርበው በቁም ሆኖ ከመረዳው ከማከብረው ከማደንቀው እደርሳለሁ ሲሞትልኝ ከምድር በታች ሲውልልኝ ያን ጊዜ ነው ስሙ ገኖ የሚነሳው እሱን ሆኖ የብዕር ጫፍ የሚመዘዝ እንባ የሚረጭ የሚተከዝ ሚጻፍለት ሚተነቀው ታሪክ ገኖ የሚነበበው ገንዘብ ከኪስ የሚሳበው ለሟች በድን አካሉ ነው ያን አይቼ ልምዳብቶኝ የቆየ ወግ አንቆ ይዞኝ የማደንቀው ሰው ያለኝ እንዳላደንቅ አልሞታለኝ ማስታወሻነቱ በአገራችን ላሉና ለነበሩ እውቅና ታላላቅ ሰዎች ይሁን። አልሞታለኝ የስዊድኑ አድማጫችን ወለላይ ባደረሱን የሳምንቱ ምርጥ ግጥም የዛሬ ሰኔ 28 2007 የራዲዮ መጽሔት ዝግጅታችንን ጀምረናል። ወለላይን እናመሰግናለን። ታዋቂ ድምጻውያን ዘንድሮ በአሜሪካ አመታዊ የስፖርትና የባህል መድረኮች ከታዳሚዎቻቸው ጋር አልተገናኙም የበዙት። ነጠላ ዜማዎቻቸው ግን በናፍቆት ለተበቋቸው ጆሮዎች መድረስ ችለዋል። በምሽቱም ቅዳሜ ስልት ያየር መስመሩን እናሟሽ። ማደዳውን ከተለቀቁት የቴዲ አፍሮ ነጠላ ዜማዎች አንዱን ኮርኩም አፍሪካን የሰማነው ቴዲ እናመሰግናለን። 31 ቡድኖች፣ ብዙ ሺህ ኪሎ ሜትሮች፣ አያሌ ሺህ ኢትዮጵያውያን፣ ቀለም ብዙ ትዕይንቶች፣ 32ኛው ዓመታዊ ኢትዮጵያውያን የእግር ኳስና የባህል ትዕይንት ዘንድሮም ኢትዮጵያውያንን ከያሉበት አሰባስቧል። የሳምንቱን ትዕይንት ድምጾች እናስከትል። ወደ ደራው ገበያ ጎራን በል በዋሽንግተንና አካባቢው የሚታወቅ አንድ የሙዚቃ ቤት በተከራየው ዳስ እጅግ ከፍ ብሎ የተለቀቀው ሙዚቃ ጨርሶ የሚያሰማ ባለመሆኑ ጮሆ እንዲነጋገሩ ያስገድዳል። አሊያም ለሌላ ጊዜ በቀጠሮ እንዲለያዩ። ለሁሉም ከአንድ ሁለቱ ጋር አጠር ያለ ምልልስ ወደምናደርግበት እንለፍ። ሁለት እህትማማቾች ዳስ ልውሰዳችሁ።
አለበት ስምሽ?
ተህላክ ፋጎስ።
የኢትዮጵያውያን የስፖርትና ባህል ፌዴሬሽን ያዘጋጀው ዝግጅት ላይ የተለያዩ እቃዎች የሚሸጡበት አካባቢ ነው ያገኘኋቸው። ምንድን ነው የምትሸጡት?
እኛ የምንሸጠው ስራዋን ይሉታል። በተለያዩ አይነት ዲዛይን አድርገን ወገብ ላይ ማሰር የምትችላቸው የኢትዮጵያ ፊደል ያለበት አለን፣ እንደ የኢትዮጵያ ባንዲራ ያላቸው፣ እንዲሁም የተለያዩ ንጉሶች ስዕል ያላቸው። እኛ ራሳችን ነው ዲዛይን ያደረግናቸው። ሰውም የሚወደው ይመስለኛል። ለህፃናቶች ማስተማሪያም ይሆናል፣ እንዲሁም ለቤት ጌጥም ይሆን ነው።
ለነበሱት እንዲያነቡት
ነው። ግድግዳ ላይ መስቀል ትችላለህ፣ እንደ አልጋ ልብስም መጠቀም ትችላለህ።
በጣም የሚያማምሩ ታሪካዊ የሆኑ ፎቶግራፎች ያሉበት ዲዛይን እናያለን። የፊደሎቹ ና ያለው በቀላሉ በማድረግ የሚችሉ ናቸው። ማን ነው ያን ሀሳብ የጠነሰሰው?
እህቴ ናት ሀሳቡን የጠነሰሰችው። ዋዋ ሀጎስ እባላለሁ። ኢትዮጵያ ነክ የሆኑ ነገሮችን እንደዚህ ዲዛይን አድርጎ መሸጥ፣ አረንጓዴ፣ ቢጫ፣ ቀይ ማለት ነው። አሁን በፊት በቦብ ማርሌ ዲዛይን ነበር የምንሰራ። አሁን ግን የራሳችን ንጉሶቻችንን እንደሰሩ ታሪክ ለማስተዋወቅ በሚል ችን ዲዛይን አድርገን ለማስተማር ማለት ነው።
ሰው እንዴት ነው ምላሹ? ምን ይመስላል?
ብዙዎች ወደዋቸዋል። ቆንጆች ናቸው። በተለይ ሀሁ በጣም በብዛት የምንሸጠው ነገር ነው። ለልጆች ማስተማሪያም ነው። አምራልም ለዲኮሬሽን።
ኬት ነው የመጣችው?
እኔ የመጣሁት ከቺካጎ።
ዳላ ኬት ነው የመጣችው?
ከቺካጎ።
እቃ ጥራት ያህል አሸጫጣችሁን ለየት ያለ ነበረ። ለእኔ አሁን ስትሸጭል ሌላ ነገር እንደሚያሳየኝ አርገች ነበረ። እንደዚህ ነው የምታመጫቸው ሰዎች?
አዎ፣ ትንሽ አገር ቤት እያለሁኝ ልምድ ነበር። እናቴ ያላት ሬስቶራንት እና ከእሷ ጋር እሸጥ ነበረ። እሷ ቤት ሰራ ነበር እና ልምዱ ስላለኝ በሱ መሰረት ነው።
ዞር ዞር ብላችሁ አይታችኋል? ግዲ አግኝታችሁ?
ብዙ ቦታዎች አሉ። ምግብ ቤት የሚሸጡ አሉ፣ መጽሐፍ አሉ፣ የእርዳታ ሱቆች አሉ፣ የተለያዩ ጌጣጌጥ የሚሸጡ አሉ። ብዙ ብዙ እዛ ጋር ቅርጻ ቅርጽ የሚሸጡ ራሳቸው እያተሙ የሚሸጡ አሉ። እነሱን ወድጃለሁኝ። አንዳንድ እዚህ ጋር ደግሞ ስካር ነው የሚሸጡ። እሱ በጣም ነው ግን ቆንጆ ቆንጆ ምግብ አላቸው። ሱ ቆንጆ ነው።
ሁሉም ሰዓት እንደሚኖራቸው ተስፋ አድርጋለሁ።
በጣም አመሰግናለሁ።
ተሰማ ጋር ነው
ዘራ ምንድ ምልክት ያላችሁ ባርኔጣዎች ያለው ቲሸርቶች ያለው ሌላ ምናለ
ሄድዌር በቃ ሀት
ቆብ ነው በአብዛኛው
ስናፕባክ ሀት በቃ
ዘራ ፊት መጣ
ወይ ስ አይዲያ ከሃይ ስኩል መጣ አይ በቃ ሂሳብ ነበረ
ዘዲነ የተወለድከው
ካሊፎርኒያ
ስለ ዘራ ስለ ባህል ታጠናለ ትጠይቃለ
እናት
ወደ ኢትዮጵያ ሄደ አካባቢዎች ለመጎብኘት ለማየት ለባህሉ ለመረዳት እድል አግኝተሃል?
አራት ጊዜ
ደስ ደስ የሚሉ ቲሸርቶች እና ሁኔታዎች ያለው ዘራፍ ግን ሁሉንም ሰው የሚይዝ ይመስለኛል። መሞከር ትችላለህ?
ዘራፍ ዘራፍ
ተሰማ ጋር ነው
ዘራፍ ዳካ ዘስልኝ።
አሁን ደግሞ ለየት ያለ የበጎ አድራጎት ስራ ወደምታስተዋውቀው የሕክምና ባለሙያ ዳስ ጎራን በል።
ልደት ሙለታ እባላለሁ። መደክሳ ሄልት ሰርቪስስ ይባላል፣ ወይም ኤምኤችኤስ
በእንግሊዝኛ ጻረ ቃሉ እየነገርሽኝ ያለሽው?
አዎ፣ በእንግሊዝኛ ነው። መደክሳ ሄልት ሰርቪስስ ወይም ኤምኤችኤስ ይባላል።
ምን ማለት ነው?
መደክሳ ከሜዲክስ ወደ አዲስ አበባ የሚል ስታውስ ሐሳብ ስለነበረ ሜዲክስ ወደ አዲስ አበባ ብዬ ነው። ኦዌንስ ሚልስ ሜሪላንድ ውስጥ ነው ያለነው፣ ወደ ዲሲ ቨርጂኒያ ሜሪላንድ አካባቢ።
ምስተቱት የአእምሮ ጤና አገልግሎት ለመስጠት እንደሆነ ነው ጽሁፋችሁን የተመለከትኩት። ምንድነው እና አይነት ድርጅት እንድታቋቁም ያደረገሽ? ምን አይነት አገልግሎት ትሰጣላችሁ?
ይሄንን አገልግሎት ለመስጠት የፈለኩት በዚህ ፊልድ ውስጥ 12 አመት ሰርቻለሁ።
ምንድነው ሙያሽ?
6 አመት ሳይካትሪ ነርሲንግ ነው የሰራሁት። ያለፈው ደግሞ 6 አመት በሪሰርች በቢሄቪራል ሪሰርች ነው መሰራ። ማስተርሴ በፐብሊክ ሄልት ነው፣ ግን ፎከስ ያደረኩት በመንታል ሄልት ላይ ነው።
የሚበልጠው ስራሽ የአእምሮ ጤና አገልግሎት ላይ ነው?
አዎ።
የተለያዩ ተቋማት አሉ በዚህ የአእምሮ ህክምና የሚሰጡ። በእርግጥ ችግሩ አለ፣ ግን ምንድነው ይሄን አገልግሎት ወደ መስጠት ወደገባ የተሻለ ነገር ረዳለው ብለሽ እንድታስብ ያደረገሽ?
አንደኛ ነገር ትምህርት ቤት ውስጥ ያለው በተለያዩ ሴክተር ውስጥ ትሬን በማደርግበት ጊዜ ማሪዎቼ ሁሉ ጊዜ በአእምሮ ችግር ባላቸው ሰው ላይ ጥሩ አይነት መግባባትና ከሰው ጋር መግባባትን እውቀት አለሽ ብለው ያበረታቱኝ ነበረ። በዛ ተቀብዬ ቀጠልኩበት። ከዛ በኋላ ደግሞ ወደ ኢትዮጵያም እየተመላለስኩ ይሄንን ችግሮች በማይበት ጊዜ ይሄንን ነገር እንደገፋበትና ህዝቤን ማገለብልግበት ማገኝበት መንገድ መስሎ ስለታየኝ እና የሚያስፈልግ ነገር መስሎ ስለታየኝ በዛ ቀጥየበታለሁ።
እንደተረዳሁት ለደት እዚህ ዋሽንግተን ዲሲ አካባቢ ባሉ ኢትዮጵያውያን አካባቢ እንኳን የአእምሮ ጤና ችግሮች መኖራቸው ይታወቃል። አንዳንዶች ለከፋ አደጋ ወይም ችግር ይዳረጋሉ፣ አንዳንዶችም ለህልፈት። ምናልባት ቀደም ብለሽ እንዳልሽው ይህን ፍላጎት ይዘሽ ስትመጪ ልረዳ እችላለሁ፣ እዚህ ጋር ችግር አለ እንድትይ ያደረገሽ አጋጣሚ አለ?
አዎ፣ ብዙ ችግሮችን በኢትዮጵያ ማህበረሰብ ላይ አለው። ይህንን ችግር ደግሞ በፊት ለፊትና በግልጽ ማውራት እንደማንፈልግ ተገንዝቤያለሁ እና ይህንን ነገር መጀመሪያ አንድ ነገር ከማድረጋችን በፊት በግልጽ መነጋገር የምንችልበትን መንገድ እንዲፈጠር ሙከራ ላይ ነኝ ያለው።
ከህክምና እኩል ሰዎች ሳይሸማቀቁ ሳያፍሩ የአእምሮ ጤና እንደማንኛውም የጤና ችግር መሆኑን አስበው እርዳታ እንዲፈልጉ ቤተሰቦችም ሳይቸገሩ ወደሚፈለገው ቦታ እንዲወስዱ የሚያበረታታ አቅጣጫ ነው እየሞከርሻለሽው?
አዎ፣ ልክ ነው።
በጣም አመሰግናለሁ።
በጣም አመሰግናለሁ።
በመድረኩ በስፍራው የተመለከትናቸው በርካቶች ናቸው። ምርትና አገልግሎታቸውን የሚያስተዋውቁትም እንዲሁ። በሚቀጥሉ ፕሮግራሞቻችን እንቃኛቸዋለን። ይህ ረዥም መንገድ የተጓዘ የኢትዮጵያውያን ዓመታዊ የስፖርትና የባህል ትዕይንት ላቅ ያለ ትርጉም አዝለው ይህንኑ ጊዜና ቦታ አልመው የሚወጠኑ ሥራዎችና ክንዋኔዎች የወዳጅ ጓደኞች መፈላለጊያና መገናኛ ሁሌም ታዲያ በቀላሉ የሚደረስበት ዓመታዊ ጉዞ አይደለም። በተለይም ካለፉት ጥቂት ዓመታት ወዲህ ውዝግቦች አልራቁትም። ሳምንቱ እንዴት አለፈ? የትኞቹ ተከናወኑ? የትኞቹ ሳይሳኩ ቀሩ? ካለፉት ልምዶች ምን ተወሰደ? የሳምንቱን ሂደት አጠቃላይ ሁኔታ በሚቀጥለው ፕሮግራማችን ነው የምንዳስሰው። ለአሁኑ ግን እናልፈው።
I'm gonna get a lot of your garden.
የግድ ሰው ከጎሳዬ ተስፋዬ ነጠላ ዜማዎች አንዱን ነበር የሰማነው። ታዋቂ ድምፃውያን ዘንድሮ በአሜሪካ ዓመታዊ የስፖርትና የባህል መድረኮች ከታዳሚዎቻቸው ጋር አልተገናኙም። ከአዘጋጆቹ አንዱ የሆነውን ቀደመ በዛብህን አግኝቻለሁ። ከቀደመ ጋር ወደምናደርገው ቆይታ ልውሰዳችሁ። ቀደመ፣ በዚህ በዋሽንግተን ዲሲ አካባቢ ከተለያዩ የኪነ ጥበብ ዝግጅቶች ጋር በተያያዘ ታዋቂ ድምፃውያን የሚያሳያቸው ትርኢቶች ውስጥ ቀኝ እጅ ሆናችሁ ነው ዋናውን ስራ የምታካሄዱት። የምናነሳው በዚህ በዋሽንግተን ዲሲና አካባቢው በዚህ ሳምንት ታስበው የነበሩ እውቅ ድምፃውያን የሚሳተፉባቸው ዝግጅቶች መሰረዝን ምክንያት በማድረግ ነው። ይህን ቃለ ምልልስ እኔ እናንተ የምናደርገው ያንተን ድርሻ በማስተዋወቅ እንጀምር። ምንድን ነው አንተ በእነኚህ ዝግጅቶች ውስጥ ያለህ ድርሻ?
ታንክ ያሉ ላይን እድል ሰጠህን። የእኔ የድርሻ የዚህ ሾው ፕሮሞተር ነን እኔና የእኔ ቲም ማቲን ኢንተርቴንመንት፣ እና የእኛ ፓርትነር ደግሞ ራስ ፕሮሞሽንስ ይባላል።
ዝግጅቶቹን የማቀናበርና የማሰናዳት ስራ ነው የምትሰሩት?
ልክ ነው፣ እሱን ነው የምናደርገው። ያው እኛ ምንድን ነው የምናደርገው፣ አርቲስቶችን እያመጣን ትላልቅ ኮንሰርቶችና ሾዎችን እናቀርባለን።
ራሳችሁ ናችሁ ዝግጅቶቹን የምትወስዱት ወይስ ሌሎች መዋለ ንዋይ በማፍሰስ በገንዘብ የንግዱን ስራ በመስራት ይኖሩና እናንተ ይሄኛውን የማቀላጠፉን ስራውን በመድረክ የሚታይበት ደረጃ ማድረሱን ትወስዳላችሁ ወይስ ሁለቱንም?
ሁለቱንም ነው የምንሰራው። እኛ ነን ሾው ላይ ለሾው ኢንቨስት የምናደርገው። ኢንቨስትመንቱንም ፕሮሞሽንም ሁሉንም ነገር ፉል ሪስፖንሲቢሊቲ ወስደን ነው የምንሰራው።
ስለዚህ አዘጋጆቹ ዋነኞቹን ሰዎች እያነጋገርክ ነው እያልከኝ ነው?
ትክክል።
ግሩም። ቀደመ፣ እንግዲህ የስራችሁን ምንነት ለአድማጮች በአግባቡ ካስተዋወቅን፣ በተለይ ባለፈው ሐሙስ ሊታይ ታቅዶ የነበረው ምናልባትም ከዚህ ቀደም ታይቶ የማያውቅ ሁለት ተወዳጅ ድምፃውያን ቴዲ አፍሮና ጎሳዬ ተስፋዬ በአንድ መድረክ የሚያቀርቡት ስነ ስርዓት ወይም ዝግጅት ሊካሄድ አልቻለም። አስተዋውቃችሁ ነበር። ምንድን ነበር ምክንያቱ? እስኪ መሰረቱን አስይዘን።
ይህንን ሾው በጣም ብዙ የደከምንበትና ረጅም ፕላኒንግ የተደረገበት ሾው ነበረ እና እኛ ይህንን ሾው ፕላን አድርገን ከአርቲስቶቹ ጋር ስምምነት ላይ ደርሰን የእነሱን ወርክ ፐርሚት ፕሮሰሱን ጀምረን
የስራ ፈቃዳቸውን
አሜሪካ ነገር መጥተው የሚሰሩበትን የስራ ፈቃድ እሱ የሚደረግበትን ፕሮሰስ እሱን ጀምረን ኮንሰርቱ የሚደረግበትን ቬኒው
አዳራሹን
ኤኮ ስቴጅ የሚባል በጣም ትልቅና በጣም የታወቀ ዘመናዊ አዳራሽና ናይት ክለብ እንደዚህ አይነት ትላልቅ ኮንሰርቶች የምንሰራበትን ቤት ለዚህ ኮንሰርት ሰኪር ለማድረግ ስንሞክር ኤስኤፍኤንኤ እንደያዘው ያንን ቬኒው ተነገረን።
በሰሜን አሜሪካ የሚገኘው የኢትዮጵያውያን የስፖርትና ባህል ፌዴሬሽን ሳምንቱን የተካሄዱትን ስነ ስርዓቶች የሚያዘጋጀው ክፍል ለራሱ እናንተ ያን እነኝን ትርኢቶች የምታካሄዱትን ቦታ ቀድሞ ተከራይቷል ተባላችሁ?
አዎ፣ ቀድሞ ተከራይቷል እና ከፌዴሬሽኑ ጋራ አብረን እንድንሰራ ሲቹዌሽን መጣ። ፌዴሬሽኑ አብረን እንስራ ቢል ነገር ወደ እኛ ጋር መጡ እና ሌሎች ኦፕሽኖችን እያየን ነበረ። ቢኮዝ እኛ ሁል ጊዜ ስንሰራ እንደዚህ አይነቱን ስራ ያው ታችን በግላችን ሆነን መስራትን ነበር የለመድነው እና አብረን መስራት ሰውን አንድ ላይ ከመሰብሰቡ አኳያ ጥሩ አይዲያ ሊሆን ይችላል የሚለውንም ነገር ወሰድን። አብረን ብንሰራ ለሁሉም ጥሩ ነው ብለን አመንበት እና ከእነሱ ጋር ያው በምን አይነት ሁኔታ አብረን ልንሰራ እንደምንችል ድርድር ጀመረ። መጨረሻ ስምምነት ላይ ደርሰን ከእነሱም ጋር ኮንትራክቱን ተፈራረምን እና እኛም ፌዴሬሽኑም በአንድ ላይ በአዘጋጅነት ይህንን ኮንሰርት ፕሮሞት ማድረግ ጀመርን። ይሄኛው ፕሮሞሽኑ እንዳለ ሆኖ እኛም በፊት የጀመርነውን ነገር የስራ ፈቃዱን ፕሮሰስ ካለን ከጠበቃ ጋራ ፕሮሰሱን መከታተል ጀምረን ፕሮሰሱ ባልተለመደ አይነት ሁኔታ ልሽ ዘገየብን። ለምንድን ነው ብለን ስንጠይቅ በስቴት ዲፓርትመንት የቪዛ ችግር እንዳለ የሲስተም ችግር እንዳለባቸው እና እሱ ላይ እየሰሩ እንደሆነ ቶሎ ሶልቭ እንደሚደረግ እኛ እንዲያውም ፕራዮሪቲ እንደሚሰጠው ተነግሮ ነበረ። በነገራችን ላይ ይሄ የወርክ ፐርሚት ቪዛ ፕሮሰስ ሲደረግ ለማፋጠን ተብሎ የሚከፈል ክፍያ አለ እና እሱ ክፍያ ከተከፈለ በሁለት ሳምንት ውስጥ መልስ ይሰጣሉ ማለት የወርስ የስራ ፈቃዱን እንደሚሰጡ ኢሚግሬሽን ጋራንቲ ያደርጋል እዚህ እና ያንን ክፍያ ከፍለን ለማፋጠን ሞከርን። ይሄ እንግዲህ ሲሆን ፕሮሰሱን ከጀመርን አንድ ወር አልፎናል። ሾው ደግሞ አንድ ወር ቀርቶታል። ያንን ዋጋ ከፍለን እንግዲህ ሲስተሙ ሲሰራ ፈጣን ሰርቪስ እንዲሰጣቸው የከፈሉትን የስራ ፈቃዶች ቅድሚያ ይሰጣቸዋል የሚል ነበረ እና እሱን በመጠበቅ ላይ እንዳለን ሾውን ፕሮሞሽኑንም አላቆምንም እያደረግን እያስተዋወቅን እየገፋን እያለን ከዛ ያው ወደ መጨረሻው ሰዓት ላይ ስንደርስ ሁኔታው በጣም እያስፈራ መጣ። ዛሬ ነገ ይሰራል የሚል ነገሮች መጡ። መጨረሻ ላይ ያው የስራ ፈቃዱ መጣልን። የስራ ፈቃዱም ከመጣ በኋላ ደግሞ ኤምባሲ አርቲስቶቹም ሄደው ቪዛውን ለማግኘት ሞክረው ነበረ። ግን ኤምባሲው ደግሞ ቪዛ ኢሹ ማድረግ አልቻሉም። ምክንያቱም ያው በነበረው ችግር የተነሳ እዛም ብዙ ወረፋ እንደነበረና ያ ነገር ጥሩ መግባት እንደማይችሉ ነበር አርቲስቶቹም ተነግሯቸው የተመለሱት። ያ ስለሆነ በታሰበው ሰዓት ላይ ለሐሙስ ሾው ሊደርስልን አልቻለም። እስከ ሰኞ ድረስ ጠበቅን። ሰኞ ዕለት ቪዛውን ማግኘት እንደማይችሉ ካወቀ በኋላ በጣም ሰዓቱም ስላጠረና ከአሁን በኋላ ምንም አይነት ሴንስ ስለማይሰጥ ይህን ነገር ለህዝቡ ማሳወቅ አለብን። ምክንያቱም ለዚህ ሾው ብሎ ከተለያየ ከተማ በጣም ብዙ ሰው ስለመጣ ያው ሰውን ፕሮግራም እንዲያደርግና እንግዲህ መጨረሻ ሰዓት ላይ ተስፋ ስንቆርጥ እንደማንሳና የቻንሳችን በጣም የጠበበና ጭራሽ እንደማይሆን ስናቅ አናውንት አደረግን ማለት ነው።
አስተዋወቃቸው። እንግዲህ ባጭሩ እንዳስረዳህን አንድም መጀመሪያ ለዚህ ጉዞ የሚያስፈልገውን ወትሮ እንደምታደርጉት ሁሉ በኢትዮጵያም ሆነ በሌላ ቦታ የሚገኝ አንድ የኪነ ጥበብ ባለሙያ ወደዚህ ሀገር ሲመጣ እንደ ማንኛውም ስራ ፈቃድ ስለሚጠየቅ ያን የስራ ፈቃድ ከዩናይት ስቴትስ የውጭ ጉዳይ መስሪያ ቤት በኢሚግሬሽን በአፋጣኝ እንዲገኝ የማድረጉን ጥረት ቀጠላችሁ። አሁን ግን የስራ ፈቃዱን ማጣት ሳይሆን ከዚሁ ጋር ተያይዞ ለጉዞ የሚያስፈልጋቸው ቪዛ ነው በወቅቱ ሊደርስ ያልቻለው።
ትክክል። አዎ ትክክል ነው። እና አሁን ያው ቪዛው እንግዲህ አሁን ሰሞን ይወስድሳል ሁሉ ነገር ያልቃል። ግን ያው ለእኛ አንፎርቹኔትሊ ለታሰበው ጊዜ አልደረሰልንም እንጂ በዓለም አቀፍ ሁሉ ኤምባሲዎች ላይ ነው ይሄ ነገር የሆነው። እና ሌሎች ኢንተርናሽናል ሾዎችም አሉ ካንስል የተደረጉ አርቲክሎች ነበሩ ሳነብ የነበረው።
ልክ ነው። የኒውዮርክ ታይምስ ጋዜጣን ጨምሮ በርካቶች በዓለም አቀፍ ደረጃ እንዳልከው ከተለያዩ ሀገራት ወደ ዩናይት ስቴትስ የሚመጡ ተጓዦች የቪዛ መስተጓጎል እንደገጠማቸው ተገልጿል። ይህን ፕሮግራም የሚከታተሉ አድማጮች በተለይ ቴዲ አፍሮና ጎሳዬ ተስፋዬን ከዝግጅትም በኋላ እናመጣለን ብለን ቃል ገብተን ነበርና የቀሩበትን መሰረቱን አስይዘህናል። ቀደመ፣ በተለይ ስራችሁን በተመለከተ የስራችሁንም ጠባይና ባህሪ ፈተናዎችም ካሉ እነሱን ጨምረን በራዲዮ መጽሔት ወግ በሌላ ፕሮግራም ከስራ ጓደኞች ጋር እንጋብዝሃለን። ለአሁኑ ግን ለሰጠህን መረጃ ለጊዜ አመሰግናለሁ። እግዜር ይስጥልኝ።
ታንኪ በጣም ጊዜ ስናና ይህን ስለሰጠን እኛም ኤክስፕሌን እንድናደረግ የተፈጠረው ነው።
ክረምቱ ግም ሲል በሚል ይንደረደራል ንጉሴ አክሊሉ ዛሬው የቁርጥ ግጥም ዙሪያ የተሰናዳ ዝግጅቱ።
አመሰግናለሁ አሉላ። ሰኔ ግም ካለ ክረምት ወርተራውን ከጸደይ ከተቀበለ ውሎ አደረ። ከዛሬ ጋር 3 ቀን ተቆጠረ። ከነገ ጀምሮ ለ93 ቀናት ይቆያል። መስከረም 25 ቀን ወርተራውን ለመጸው ይለቃል። ዛሬ ቅድም እንዳልኩት ላሉላ በዚህ መነሻነት ጉት ተብሎ ስለሚጠራው ድንክዬ አማርኛ ቅኔ እንጨዋወታለን። አዎ ደንበኛው ቅኔ እስኪጀመር ድረስ ያለው የቅኔ ጎዳና ጉት ቅኔ ይባላል። ይህም የጥንት መምህራን የሰጡት ስያሜ ነው። ለምሳሌ በቅኔ ይደነቃል ወኔ፣ ያሸበርቃል ስልጣኔ እንዲህ በማለት የጀግኖች ታሪክ ሲነገርበት ኖሯል ማለት ነው። በደራሲ ተክለ ጻድቅ መኩሪያ የታሪክ መጽሐፍትም ይማሯል እንደ አካልዬ፣ ይዋጓል እንደ ገብርዬ የሚለውን እዚህ ላይ ያስታውሰዋል። መልካም ዜማ ጥሩ ሐሳብ አሰማ፣ በሐዘኑ ስፍራ ደስታን አለማ። በድምፅ በዘፈን ህዋሳትን መጠገን ከስሩ እንዲነቀል ጸጸትና ሐዘን። ይህም አንዱ መንገድ ነው። እንግዲህ በጋዜጣ የእውቀት ለዛ መጣ፣ እውቀቱ ሲገባ ድንቁርና ወጣ። ያነበበ እውቀትን ጠገበ፣ ድንቁርናን ክዶ ወደ እውቀት ተሳበ። የጥበብን ገጿን ለማየት ቀረበ ማለትም ይቻላል። ሌላ ልጨምር። በክረምት ግድግዳ በበጋ ተራዳ ሆኖ የሰራ ሰው ምንም አይጎዳ። አትምከር ይምከሩብህ፣ አትዋል ይዋሉብህ። ያወጣህ የለም ወይ ቅን ከሆነ ልብህ ይላሉ። ሌላው የበላ ዳኛ የወጋ መጋኛ፣ አንድ ብይን አያስረግጥ አንድ ምስክር አያስደነግጥ የሚለውንም እዚህ ላይ ማንሳት ይቻላል። እንዲህ እንዲህ እያሉ እንግዲህ ምሁራኑ የጉት ቅኔን ያሳያሉ። ሌላ ልጨምር እንደገና፣ ይህንን የጉት ቅኔ የዚህን ሁሉ ጎዳና የጀመረው ከዛሬ 1500 ዓመት በፊት ተነስቶ የነበረው ኢትዮጵያዊው ሊቅ ቅዱስ ያሬድ ነው። እሱም ሰማይ መልኩን ለወጠ፣ ፀሐይ መግቢያውን አወቀ ብሎ በጉትቅኔ ተቀኝቷል። እንደገና ሌላ ልጨምርላችሁ፣ ሁሉም ያምረኛል በየምግባሩ እና አለቃ እነ ደብተራ ቅኔ ሲመሩ ወታደሮችም ጥይት ሲዘሩ ገለው ማርከው ሸልለው አገር ሲያስከብሩ ገበሬዎችም ሰኔን ሲያዘምሩ የሐምሌን የነሐሴን እንቅልፍ ሲጻረሩ ሽምብራ እንዲያፈራ ከጫፍ እስከ ስሩ እንቅልፍ ያስጠላል ሌት ተቀን ሲሰሩ በአዳዲስ ቀለማት አዝሪቶቹ ሲያምሩ ስንፍና ነውና ለሰው ሁሉ ጸሩ። ከኖህ ጊዜ አንስቶ የመጣው ክረምት ሳያቋርጥ አለ ሲያድል በረከት። በሌማት ዳቦውን ወይኑን በማቶት እነሆ አቀረቡ ያላንዳች ንፍገት። የቅኔን ፍለጋ መከተል የሚሻ ይፈልስፍ ጉት ቅኔ ለዘዴው መነሻ በማለት አሉላ የዛሬውን ዝግጅቴን አበቃለሁ። የዛሬ 15 ቀን እንገናኝ። እንግዲህ
ንጉሴና መሰግናለን። ጉት ቅኔ አድማጮቻችንም ከስሜቱም ከሐሳቡም በወጉ የተጋሩ ይመስለኛል። ግሩም ዝግጅት ነው። እንዳልከው በቀጠሯችን የዛሬ 2 ሳምንት እንገናኝ። መልካም ጊዜ። እግዚአብሔር ይስጥልን።
አመሰግናለሁ።
ሳነሳሽ ብለው ሀገሬ አልጠግብሽ የምለው ብኮራበት ነው ዘወትር ስምሽን ካፌም አልነጥለው ምንጊዜ ውድ አገሬ የምለው ኢትዮጵያ አገሬ የምለው እምዬ አገሬ የምለው ስምሽን የማልጥለው ማርማር ቢለይ ነው ለእኔ መጠሪያሽ ሳነሳሽ ብውለው አገሬ አልጠግብሽ የምለው ብኮራበት ነው ዘወትር ስምሽን ካፌም አልነጥለው ምንጊዜ ውድ አገሬ የምለው ኢትዮጵያ አገሬ የምለው እምዬ አገሬ የምለው ስምሽን የማልጥለው መመኪያችን የኛው ባገር ትበጭብናለሽ ከሁሉም ነገር ምንጭሽ ጥልቅ ዓለም ነው የዘላለም ተስፋ።
መጠሪያሽ ሀገሬ ተወዳጁ ድምፃዊ ማህሙድ አህሙድ አዲስ ነጠላ ዜማ ነው። በቀጣዩ የራዲዮ መጽሔት ታዲያ የ60 ዓመታት የሙዚቃ ሕይወት ጉዞ ከአንጋፋው ድምፃዊ ማህሙድ አህሙድ ጋር የምናወጋው ርዕስ ነው። ብዙዎች አድማጮቻችን አድናቆትና አክብሮታችሁን ያደረሳችሁለት እውቅ ተዋናይ፣ አዘጋጅና ጸሐፊ ተውኔት፣ ገጣሚ፣ ተርጓሚና መምህር ነው። በዕድሜ ልክ የጥበብ ሥራዎቹ ባበረከተው የላቀ አስተዋጽኦ በቅርቡ በሰሜን አሜሪካው የኢትዮጵያን የሽልማት ድርጅት ክብርና ውዳሴን ያገኘው አሁን የቀድሞ አዲስ አበባ ዩኒቨርሲቲው የረዥም ጊዜ መምህር ረዳት ፕሮፌሰር ተስፋዬ ገሰሰ። ታዲያ ከተስፋዬ ገሰሰ ጋር በተከታታይ ቀንጨብ እያደረግን የጀመርነው ዘለግ ያለ ወግ ዛሬ ይቋጫል። ቀደም ብለን እንዳነሳ ነው በራሳቸው መንገድ የታወቁ የኪነጥበብ ባለሙያዎችን አፍርተሃል። በራስህ ብቻ አልተገደብክም። እቁን የሙዚቃ ሰው ተስፋዬ ለማን የኢትዮጵያ ሙዚቃ ታሪክ ደራሲ ጭምር ነው ወደ ሙያው ያስገባህ ነህ። ቀደም እንገልጻቸው ነጌትነት ነውን ጨምሮ መምህርም ነህና አብራቸው በኪነጥበብ መድረክ መስራ ብቻ ሳይሆን በትምህርቱም መተሃል። ይህም ሁሉ ያደረገ ሰው ግን ምናልባትም ለዛሬዎቹ ወጣቶች እንዳዲስ እናስተዋውቅ እስኪ ትውልድህ ታሪክህን ለመመልከት እንደሞከርኩት በ1929 ከ50 ዓመት በላይ የኪነጥበብ እድሜህ ያሳለፍክነ ምናልባት ያልተነገረ ብዙ ጊዜም ያልተሰማም ነገር እንሰማ ይሆናል ፈይገሰማ ነው ለሚልም እስኪ ስለ ትውልድ ስለ አስተዳደግ አጫውተን።
ዋይገርም እኔ ጓለ ምሁታን ነኝ ማለት እናቴ ገና በወራት ውስጥ አመት ሳይሞላኝ ሞተች። አባቴም 2 አመት ከሆነኝ በኋላ የሞተና ወላጅ አባትና እናቴን የማላውቅ ሰው ነኝ። ግን እንግዲህ ይሄ ነው የጥንት ትውልድ የሚባለው። እኔን ያሳደጉኝ መጀመሪያ ላይ ገና ጫቅላ ሆኜ ሬስቴ ላይ ያሉ ሹሞች እና ገባር ከጣሊያን በፊት ነው። ከዛ በኋላ ግን ጭሰኛ የሚባላል ግን አስተዳዳሪ አይነት ነገር ናቸው እና እነሱ ናቸው መጀመሪያ ተቀበለው ያሳደጉኝ። ማለት ወተት ግተው እና ደግሞ ሁለተኛ ስደርስ ወደ 5 ዓመት እንደዚህ 6 ዓመት ሲሆንኝ አሁን መማር አለበት ብለው ቄስ ቀጥረውልኝ አስተምረውኝ እሱን አድርሰው ወደ አዲስ አበባ ወደ ስጋ ዘመዶቼ ወደ ታላቋ አክስቴ የእናቴ በጣም ታላቅ ነች እሳቸው ጋር እንዴድና ተፈሪ መኮንን ትምህርት ቤት አዳሪ እንድገባ ያደረጉኝና እዛም አዳሪ ትምህርት ቤት ገብቼ ዝም ብለው ብተው ኖሮ ዋጋ የለውም። እኚህ አክስቴ ደግሞ አዲስ አበባ ውስጥ ያሉት ተንከባትኮው ስታመም ባልባሳቴ በሌላው ነገር ሁሉ እንዳልቸገር በረፍት ጊዜ መጥቼ እነሳቸው ጋር እንድኖር ፍቅር አሳይተውኝ ከባላገር ጀመረ አዲስ አበባ ገብቼ ይህንን ፍቅር አግኝቻለሁ። እና በባህላችን ጉዲፈቻ የሚባል ነገር አለ። አንድ ልጅ ለሌላ ሰው የግዴታ መወለድ ቋንቋ ነው የሚባለው። አስተዳደግ ነው ዋናው ቁም ነገር እና ፍቅር መስጠት ነው። ይህንን አግኝቻለሁ። የተደላደለ ህይወትና ሚዛናዊ የሆነ ጭንቅላት ልቦና አምሮ ያለኝ ምክንያቱ በዚህ ምክንያት ነው። ይህን ፍቅር ስለተገኝ ሊጠፋ ይችል ነበር። አለወላጅ እናትና አባት አያት ያሞላቀቃል ልጆችም ሞተዋል ጨቅላነቴ እና አያትም ሊያሞላቀቅ ይችላል። ማሞላቀቅ ማለት አይደለም ግን የሚገባው ዲስፕሊን እንዲያገኝ ስርዓት ይዞ እንዲያድግ ግን ፍቅር ደግሞ መስጠት ይሄንን አውቀውት አይደለም። አሁን እኔ እንደ ፍሮይድ እንደ ሳይኮሎጂስት ሆኜ ነው የምትመለከት ነገር ነው የምተፋው። እነሱ ግን ይሄ ነገር ሳይኖራቸው በተፈጥሮ የነበራቸው ነቅድም ያልኩት ነው። የጉዲፈቻ የሚባለው ነገር አለ። የአማራ ልጅ ነው የገሌ ልጅ ነው የምናምን ነው ብሎ በዘር በምን አይታይም። እና የአንዱ ጎሳ ሌላው እንደ ልቡ እየወሰደ ነው እንደ ልጁ አድርጎ የሚያሳድግ እና ይሄ እንግዲህ አሁን አዶፕሽን የሚባል ነገር ድርጅት ተደርጎ ቢዝነስ ሆኖ ከዛ የተመረጠ ህፃንን ተወሰደ የሚሰጥ ሌላ ስምም ተሰጥቶትም ብሎ ቋንቋው ከእነሱ ተለያይቶ በኋላ እነሱ ደግሞ ትልቅ ከሆኑ በኋላ የታለ አባት የታ እንዳትናት ብሎ እነሱ ፍለጋ ደግሞ የሚመለስበት አይነት ናት። ያለ
የባህልና ወጉን መሰረቶች ያጣ ነው
ያጣ ነገር ነው እንጂ ያ የነበረን ነገር ላይ መገንባት ብንማር ብናበረታታ ህብረተሰቡ የአሁኑ አይነት ሰቆቃ ሊቢያ ውስጥ የደረሰው አይነት ነገር ደቡብ አፍሪካ ውስጥ ያለው አይነት ነገር ሁሉ እርግጥ የታሪክ ሂደት ስለሆነ ምናልባት ማቆም የሚቻል ነገር ላይሆን ይችላል። ግን ቢሆንም መቀነስ ያስችላል።
በዛ ውስጥ ይቀጥል። ታዲያ ተስፋዬ ምን አይነት ወጣት ነበር? ማቅ በአይነት ሊና ወደኋላ ተመለሶ እንዳያስ
እንግዲህ አሁን ይህን ሁሉ አመስግኝ እነኝህን ወላጆችንና ዘመዶችን ሌላውም ደግሞ ስርዓቱንም ደግሞ ትንሽ አንስቼ በጎውን ወገን እንትን ብያለሁ እና ጃንሆይ ናቸው። አሁን እንግዲህ ኢዮብ የሚባለውን ቲያትር ዩኒቨርሲቲ ኮሌጅ በምመረቅበት ጊዜ ስራውን ስሰራ የቲያትሩን መሪ ተዋናይ ሆኜ ሲጫወት አይተው በማግስቱ ጠርተው ቢሯቸው ምንድን ነው የምትማረው ብለውኝ እኔ ህግ ልማር ነበረ። ከነ ስብሐት ጋራ ነበር ወደ ውጭ የሚሄደው ለህግ ትምህርት ፈረንሳይ ሀገር ስኮለርሺፕ ነበር። ነገር እሳቸው ያንን ቲያትር አይተው ተደስተው ያኔ እሳቸው ናቸው ሚኒስትር የትምህርት እንዳልካቸው ምክትል ሚኒስትር ነበር እና ምንድን ነው መሆን የምትፈልገው ምንድን ነው ወዴት ነው የምትሄደው ትምህርቱን ጨርሰዋል እንዲህ ብሎ አስተዋውቆኝ ነው ለእሳቸው። እና ምንድን ነው የምትማረው ህግ ልማር መሄዴ ነው ስል እሱን ዞራሩ እና ለመሆኑ ስንት ናቸው ህግ የሚማሩት ለህግ ትምህርት የሚሄዱታል? ከአስር በላይ ነን መሰለኝ 12 ይሁን 11 እንዲህ ለህጉ ብዙ ይበቃናል። ይሄ ልጅ የሰው ቲያትር ቢያጠናስ አንተ ቲያትር ብታጠናስ አሉ። እንግዲህ ንጉስ ናቸው፣ እኔ ደግሞ አስተዳደጌ ንጉስን ማክበር ነው እና እጅ ነሳ ሁለት ብዬና ተቀበልኩ። እውነታቸውን እንኳን አዩት። ምክንያቱም አይ ኢንጆይድ ፕሌይንግ ኢዮብ። አሁን አየህ ወደ እንግሊዝኛ ገባሁ አይደለም? ወደ እንግሊዝኛ ስገባ አማርኛውን አጥቻው አይደለም፣ ነገር ግን ጆብ የሚለው ቃል ኢዮብ በማለት ፋንታ እሱ ስለገባ መራኝና እዛ ገባሁ። ኦራይት፣ ይሄ ምንም ነገር አይደለም፣ ኦራይት አልኩኝ። እና ግን ቋንቋዬን አማርኛዬን ሳልተው ነው የተጫወትኩትም። ኢዮብን በአማርኛ ነው በመጽሐፍ ቅዱስ
የመጀመሪያ ነው እሱ።
ከዛ በፊትም ገና በገበያ እንደዚህ አፈሬ መኮንን ትምህርት የሰራሁት ነገር አለ። ገና ወጣት ሆኜ ስካውት ሆኜ እንግዲህ ቲያትር መድረክ ላይ እኔ እንቀለቀላለሁና ሰራ ነበር። እና እቺ ነገር ናት እንግዲህ የጎተተችን እኮ ሰው አኮ ዘተምህረ አኮ ዘመምህረ እንደ ተማርከው ነው የምታስተምረው አይነት ነገር ነው። ስለዚህ ቀደም ሲል የነበረው ነገር ነው ወደ ኢዮብ የከተተኝ። ከኢዮብ ነው ደግሞ ጃንሆይ ጋር፣ ጃንሆይ ደግሞ ወደ ውጭ ሀገር ኖርት ዌስተርን ዩኒቨርሲቲ እንድማር የላኩኝ። እዛ ይህ ቤዝ የለኝም፣ የቲያትር ትምህርት ይል አይሰጥም በዩኒቨርሲቲ ኮሌጅ ደረጃ። ያን ጊዜ ጀነራል ቢኤ ነው የኔ ነበር። ያንን ደግሞ ኖርት ዌስተርን መቀበሉ ሌሎቹ እኮ ይሄ ቤዝ ከሌለው አንቀበልም ነው ያለው።
እንደው ነጥብን ሳትረሳ ጋ ሲተስፋይ ግዕዝ የት ነው የተማርከው? ሁለት ጊዜ ግዕዝ ስጠቅስ ቀደም ሲል ንብላ ውንስተይ ንመውት ግሰም አልክ። የት ነው የተማርከው?
የኔታ ናቸው ቅድም ያልኩ
ቄስ ትምህርት ቤት
አላገር በነበርኩኝ ጊዜ
አለመርሳትም
እንትን ነው ቀጥረውልኝ ነው ለእኔ። እኔ ጋር ሌሎች ልጆች መጥተው ይማሩም ነበር። እኔ ባለርስት ነኝ በነገሩ ላይ በሀረርጌ ላይ የመኳንንት ልጅ ነገር ነበርኩኝ። ሰብራሪ ቆለጭ ናቸው አያቴ ተስፋዬ ገሰሰ ቆለጭ ነኝ። ሰብራሪ ቆለጭ የጃንሆይ ሞግዚት የነበሩ ናቸው። የጋራ ምልታን እንደዚህ ሲሾሙ ገና ልጅ በነበረው ጊዜ እንደራሴያቸው እና ሞግዚታቸው የኔ አያት ነበሩ። ኖጥላት ይሄ አቅርቦኝ አይደለም፣ ምክንያቱም እሳቸው በጣም ትልቅ ስለሆኑ ሰብራሪ ቆለጭ ጃንሆይ ልጅ ስለነበሩ ሲሞቱ እኔ በጣም ጥቂት ልጅ ትንሽ
እንደው ግዕዝ ስላነሳ እዚህ ቁጭ ብዬ እንዳላልፈብኛ ነው
ሁኔታ ልክ ጥሩ አለ።
የቲያትሩን ጉዳይ ባነሳህበት በመንፈስም በአቀራረብህም ነጻነት በጣም ጎልቶ ይታያል፣ በጠባይም ጭምር። ቅድም ኦመር ሀያምን ስናነሳ የዋይንና ጠጁን መቀራረብ በኦመር ሀያም ስራዎች ውስጥ ዋይንን ስለ ህይወት ያለውን ነገር አንተ እንደገለጽከው ትፍስህት ያልከውን ደምቆ የምናየውን ያህል በተስፋዬ ገሰሰ ህይወትም የኪነ ጥበብ መድረክም ጠጅ በጣም ከሌሎች መጠጦች ሁሉ ደምቆ እናየዋለን። እስኪ ያጫውተን፣ ከየት መጣ ይሄ ቀለል ያለው?
አሁን ገና ህፃን ሆኜ ደደር ሆኜ ርስት ጠባቂ ሲያሳድጉኝ አባት ሁልጊዜ ጠላ ይጠመቃል፣ ጠጅ ይጣላል ቤታችን እና እኔ በህፃንነቴ በስምንት ዓመቴ ነው ወደ አዲስ አበባ የመጣሁት። ከዛ በፊት ምን ያደርጋሉ? ጠላው በማብረጃ የሚባል ውስጥ ይቀመጣል። ኮምጠጥ እንዲላቸው ይወዱ ነበር አባባ ወንድማገኘው ይባላሉ እና የእሳቸው ማብረጃ የምትባለዋ ፍላስክ ነች። ይሄ ላቦራቶሪ ውስጥ ኬሚስትሪ
ፋሽኮ
አይነት እዛ ውስጥ ተለቅ ያለው ነው ማብረጃው። ታዲያ ከዛ ወደ ብርጭቆ ይቀዳና ነው ሚጠጡ እና እሱን ሲጠጡ ኢንጆይ ሲያደርጉት ሳይ ለእኔን ደግሞ ጣቴን ይነክሉና ያቀምሱኛል እና እስከፈለግኩ ያህል ድረስ
ትጠጣለህ።
እጅም እንደዚሁ ቀምስ ነበር እና ከዛ ይሄ ጠጭ ሆንኩ ማለት አይደለም፣ ነገር ግን ከአዲስ አበባ ሲመጣ ቢራ ምናምን ሲመጣ መራራ ነገር ነው። እሱ ነገር አልነበረም፣ ግን እሱንም ቢሆን ከጠላው ጋር እንትን ብለዋል እየቀማመስኩኝ ኡዞ የሚባለው የግሪኮቹን መጠጥ ኮኛኩንም እንደዚህ ትንሽ ትንሽ እያልን እየጠጣን እንትን ብለናል። ለምደውና ላዋህደው ከራሴ ጋር እና አጠጣጥ ማወቅ አለበት አንድ ሰው እንዳልኩ እንግዲህ ትምህርት ሀ ሁ ሂ ብሎ በፊደል እንደሚጀመር እንደዚሁ በጠብታ ነው።
በጠዋት ነበር የለመድክ
እና ዝም ብሎ መጀመሪያ አንዳንዶቹ ምንም ነገር ሳይቀምሱ ይቀሩና ትልቅ ከሆኑ በኋላ ሰውነታቸው ምንም በማያውቅበት ጊዜ ወይ ግማሽ ብርጭቆ አንድ ብርጭቆ ይጠጣሉ፣
ያሰግራቸዋል፣
ቡ ያደርጋቸዋል፣ ያስታውቃቸዋል፣ ምን ይላሉ። ከዛ ጠላት የሆኑና ቁጭ ይላሉ። ዘይሚስ እንዴት ያለ ትልቅ ወዳጅ ነው የሚያደርግ።
በጣም ይሄ በእውነቱ ለወጣቶች ትምህርት ይሆናል። ጋሻሉላን ጨምሮ
ግን ማወቅ መጠጣቱን ሳይሆን አጠጣጡን ማወቅ አለ።
እውነት ነው።
መስሎኝ የገለጽኩትን ነገር ልክ ከሆንኩ አረጋግጥልኝ። ምናልባት ከሌሎች በብዙ ነገሮች ከሚታሰሩ ከሚሸበቡ ጥሩም መጥፎም የተፈለገው ነገር ሊወሰድ ይችላል። ራስህን ነጻ አድርገህ የኖርክ ትመስላለህ። እንደምታምነው የኖርክ ይመስልሃል?
እንዴ ነጻነት እኮ የሰውን ጣት እስካረገጥክ ድረስ ነው። የኔንም ነጻነት ገደቡን እስኪያልፍ ድረስ እስካላለፈ ድረስ ነው መስጠት ያለ።
እስከነ ገደቡ እንደው ለራስ ግን ነጻነት ሰጥተህ የኖርክ ይመስልሃል? እንደምታምነው የኖርክ ይመስልሃል?
አዎ። እንዴ እኔ በማርክሲዝም ሌኒኒዝም በመጣ ጊዜ እኮ ትንሽ ጊዜ ለኮፍ አድርጌያለሁ። ምን ነው ከማናነሼ ብዬ ኮንትራዲክሽን ኦፍ ዘ ኮንትራዲክሽን የሚለው ነገር ሁሉና ይሄ ሄግል እንትን ያለውን ፍልስፍና ገብቼበታለሁ ውስጡ ነው። እዚያውም ኦመር ኸያም ውስጥ አንድ ግጥም እኮ አለ እንትን የሚለው ማርክሲዝም ሌኒኒዝም ሁሉ እንትን ብዬ ግን እንደ ጠጅ የመሰጠኝ የለም የምትል ግጥም አለች። እና ያንንም ነጻነቴን ፈትሼ ነው እንደ ጴንጤዎቹስም ቢሆኑ ቅርታ
የፕሮቴስታንት እምነት ተከታዩ
ፍልስፍና እስቲ ምንድን ነው ብዬ ገብቼ ተነጋግረን የሆቫ የሚባሉ ሰዎች ቤቴ ድረስ ሁሉ እየመጡ ይሰብኩኝ ምንድን ነው የሆቫ ብዬ ትንሽ ሄጄም አቴንድ አድርጌ ተመልክቼ ከዛ የኔን ሃይማኖት የሚበልጥብኝ ይሄው ነው የአበው ከናባባ ወንድማገኘው ከነኔታ የወረስኩት
ነጻነትህንም ስራዎችህንም ህይወትህንም ለመመልከት ጀመርን እንጂ አልቋጨንም። ሰዓቱ ተገባዶብልና በቃ ነው። የኖርዝ ዌስተርን ዩኒቨርሲቲ ትምህርትህን፣ የመጀመሪያውን የመድረክ ስራህን፣ ሌሎችንም እንመለከታለን። አዲሱ ለዛሬው እናመስግነው።
አዎ፣ በጣም እናመሰግናለን። ኑርልን። እንደናንተ አይነት ምስክር በሁሉ በተለይ ደግሞ በኪነ ጥበቡ እንደና አይነት ምስክር በጣም ያስፈልጊ ነውና ሌላ ጊዜ የቀረውን ህይወትህን በተመለከተ ከአድማጭ ጋር እንድታጋራ እናደርጋለን። ለአሁኑ እዚህ ስቱዲዮ ድረስ ስለመጣህልን አቶ ተስፋዬ ገሰሰ፣ ጋሽ ተስፋዬ ሁሉ ነው የምንጠራ፣ እግዚአብሔር ይስጥልን።
አመሰግናለሁ ድሉን ስለሰጣችሁኝ እና መልካም ጥሩ ጉራን ናችሁ።
ከመጀመር ያለፈ አይደለም፣ ሰዓቱ ገደበን እንጂ በሁሉም በሰራህባቸው የጥበብ ዘርፎች ብዙ ጥያቄዎች አድማጭ እንድናነሳ የሚጠብቅ ይመስለኛል። እግዚአብሔር ይስጥልን። አድማጮች ቀደም ብለን እንደጠቆም ነው በዋሽንግተን ዲሲው 32ኛው በሰሜን አሜሪካ ኢትዮጵያውያን ስፖርትና ባህል ፌዴሬሽን አመታዊ ክንውንም ሆነ አምስተኛ ዓመት ስነ ስርዓቱን በዴንቨር ኮሎራዶ በተመሳሳይ ጊዜ ባካሄደው የአዲሱ የመላው ኢትዮጵያውያን ስፖርት ማህበር ክንዋኔዎች ዙሪያ ከመሪዎቻቸው ጋር እንደተገኙ አንዳንዶቹን ማግኘት አልቻልንምና በመጪው ፕሮግራማችን እናወያያለን። አሁን ወደ ጎሳዬ አለቃዬ
I'm sorry.
ባቀረብንላችሁም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ተሳተፉ ዘንድ እየጋበዝን ለምሽቱ ያልነውን በዚሁ ልንቋጭ ነው። ታዲያ አሁንም ላስታውስ፣ በትላንትናው ዕለት በተጠናቀቀው የኢትዮጵያውያን የስፖርትና የባህል ፌዴሬሽን እንቅስቃሴዎች ዙሪያም በቦታው ተገኝታችሁ ታዘባችሁትን ለፕሮግራማችን ለራዲዮ መጽሔት ብላችሁ መላክ አትዘንጉ። ለሁሉም እንድትሳተፉ እንጋብዛለን። አሁን ታዲያ አሁን የቀረን የመሰናበቻው ዜማ ነው። በዚሁ በጀመርነው ስልት እስከ ማጠቃለያ ዜናው እናዳርሳችሁ።
አንቺ ልጅ ነይ ማለዳ ውድዬ ነይ ማለዳ መውደድ ልንግዳ ሺፕ በማለዳን ሄልኝ በማለዳን በፍቅር ስጎዳ
ራሺ በማለዳን ሄልኝ በማለዳ በፍቅር ስጎዳ
ማለዳ 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 ምጥሽ
ላይ ማለዳ
የናፈቁ አይኖች ናይትሽ ተመለሽ
ላይ ማለዳ
ሁና መላማረኝ ቁስም ይቅርብኝ
ላይ ማለዳ
የአይኔ ራባችሁ ነይ ሱሶነሽብኝ
ላይ ማለዳ
እንዳይን ጋር የለ ቤቱ ነክቶልኛ ረንሽ ነፍቆኛ
ላይ ማለዳ
እጠብቅሻለሁ ትመጫለሽ ብዬ
ላይ ማለዳ
ያንቺው ራፍተኛ በፍቅርሽ ቆስዬ
ላይ ማለዳ
ማለዳ
ላይ ማለዳ
ስለሽ ገዝገዘ
ላይ ማለዳ
ደረሽ
ላይ ማለዳ
ብዙነሽ
ላይ ማለዳ
ላይኖች
ላይ ማለዳ
አልችልም
ላይ ማለዳ
አጥንሽ
ላይ ማለዳ
ማለዳ
ላይ ማለዳ
ስለሽ
ላይ ማለዳ
ገዝገዘ
ላይ ማለዳ
ደረሽ
ላይ ማለዳ
Thank you.
አሁን የዜና ማጠቃለያ ይነበባል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ከቅርብ ጊዜያት ወዲህ ከኢራን ጋር የኒውክሌር ፕሮግራም ስምምነት ላይ ለመድረስ በቪየና ሲደረግ የቆየው ጥረት ሐቀኛ መሻሻል ታይቶበታል። ይሁንና ተደራዳሪዎቹ በብዙ ወሳኝ ነጥቦች ላይ መድረስ ያለባቸው ደረጃ ላይ ገና አልደረሱም ብለዋል። ዩናይትድ ስቴትስ ከኢራን ጋር ጥሩ ውል ብቻ ነው ለማድረግ የምትፈልገው፣ ካልሆነ ግን ቢቀር ይሻላል ሲሉም አክለውበታል። የኢራን የውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ ተደራዳሪዎቹ ወገኖች ይህን ያክል ወደ ስምምነት ተቃርበው አያውቁም ካሉ በኋላ ጆን ኬሪ እንደተስማሙ አምነዋል። ይሁንና ገና ብዙ ያልተፈቱ ነገሮች አሉ ብለዋል። የስድስቱ ተደራዳሪ ሀገሮች የውጭ ጉዳይ ሚኒስትሮች ለመጪው ማክሰኞ ካስቀመጡት ቀነ ገደብ በፊት ከኢራን ጋር ሊደረግ ስለሚችል ስምምነት የመጨረሻ ግፊት ለማድረግ ወደ ቪየና እየተመለሱ ነው። በዩናይትድ ስቴትስ የሚመራው ጥምረት ትላንትናና ዛሬ በምስራቅ ሶሪያ ባካሄደው የአየር ጥቃት በትንሹ 23 እስላማዊ አማጽያን ተገድለዋል፣ በርካታ እንደቆሰሉ ታውቋል። ጥምረቱ ዛሬ ባወጣው መግለጫ ጥምረቱ አየር ድብደባው ኢላማ ያደረገው በኮራና አካባቢ እስላማዊ መንግስት ነኝ የሚለው ቡድን መጓጓዣ መስመር አድርጎ በሚጠቀምባቸው ቦታዎች እንደሆነ ታውቋል። በሌላ ዜና ደግሞ የቱርክ ወታደራዊ ኃይል በሶሪያ ድንበር ካሉት ወታደራዊ አዛዦች ጋር ስለ ወታደራዊ ጣልቃ ገብነት እየተናገረ እንደሆነ ሁሬት የተባለው ጋዜጣ ጠቅሷል። የመን ውስጥ በሳውዲ አረቢያ የሚመራው የአየር ድብደባ ዛሬ በአደን ከተማ ሲቪሎችን ገድሏል። የተባበሩት መንግስታት ድርጅት ልዑክ ከሁቲ አማጽያን ጋር ስለሚደረገው የተኩስ ማቆም እቅድ ለመነጋገር የመን በገቡበት ወቅት ነው ሲቪሎቹ የተገደሉት። የተገደሉ ሰዎች ቁጥር በተጨባጭ አልታወቀም። የሚዲያ ምንጮች ከ8 እስከ 30 ሰዎች እንደተገደሉ ዘግበዋል። የተኩስ ማቆም ስምምነት ላይ እንደደረሱ ዓለም አቀፍ ጥረት እየተደረገ ቢሆንም በመንግስት ደጋፊዎችና በሁቲ አማጽያን መካከል የሚካሄደው ግጭት ሳውዲ አረቢያ በሁቲ አማጽያን ላይ ለሶስት ወራት ያህል ስታካሄድ የቆየችው የአየር ድብደባ ሲታከልበት የሚያልቁት ሰዎች ቁጥር እየጨመረ እንዲሄድ አድርጓል። የተባበሩት መንግስታት ድርጅት ልዑክ ዑል ሼክ አህመድ ሰንዓ እንደገቡ እንደምታውቁት በየመን ህዝብ ላይ ሰብአዊ መቅሰፍት ያወረደው ቀውስ በሰላም መንገድ እንዲፈታ ለማድረግ ጥረታችንን እያቀላጠፍን ነው ብለዋል። የማጠቃለያው ዜና እዚህ ላይ አበቃ።
የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ 22 እና 25 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ 1 ሰዓት ላይ በሚጀምረው ልዩ ፕሮግራማችን፣ ከምሽቱ 3 ሰዓት ላይ ደግሞ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ቴሌላይን ባክ ጋር ለዛሬ የራዲዮ መጽሔት አዘጋጅና አቅራቢ ያሉ አከበደ በዙ የተሰናበትኩ አዲሱ አበበ ከረፍት መልስ በሚቀጥለው ፕሮግራማችን ታገኙታላችሁ። አድማጮች ሰላም፣ ደህና ነው።
This program has come to you from the Voice of America, Washington.